መጽሐፈ ኩፋሌ ምዕራፍ 20 ያዕቆብ በ44ኛው ኢዮቤልዩ በሁለተኛው ሱባኤ በመጀመሪያው ዓመት ወደ ካራን ይሄድ ዘንድ ከቤርሳቤህ ወጣ። በተራራ ወዳለች ወደ ሎዛም ደረሰ። ይቺውም ቤቴል ናት። በዚህ ሱባኤ በመጀመሪያው ወር መባቻ ወደሚያድርበት ቦታ በመሸ ጊዜ ደረሰ። በዚያች ሌሊት ከመንገዱ ወደ ጋራ እልፍ አለ። ፀሐይ ገብቷልና በዚያ ተኛ። ከዚያ ቦታ ድንጋዮች አንድ ድንጋይ አምጥቶ በዚያ እንጨት ስር አኖረው። እርሱም ብቻውን ይሄድ ነበር። በዚያች ሌሊት ተኝቶ ሳለ ሕልምን አየ። እነሆ መሰላል በምድር ላይ ተተክላ ጫፏ እስከ ሰማይ ደርሶ፣ እነሆ የእግዚአብሔር መላእክት ሲወጡባት ሲወርዱባት፣ እነሆ እግዚአብሔርም በውስጧ ተቀምጦ አየ። ከያዕቆብም ጋር ተነጋገረ። የአባትህ የአብርሃም ፈጣሪ የይስሐቅም ፈጣሪ እኔ ነኝ። ይችን አንተ የተኛህባትን ምድር ለአንተ እሰጣታለሁ፣ ከአንተም በኋላ ለዘርህ እሰጣታለሁ። ዘርህ እንደ ባሕር አሸዋ ይሆናል። በምሥራቅና በምዕራብ በደቡብና በሰሜን ትበዛለህ። የአሕዛብ አገሮች ሁሉ በአንተ ይባረካሉ፣ በዘርህም ይባረካሉ። እነሆ እኔም ከአንተ ጋር እኖራለሁ፣ ሁልጊዜም እጠብቅሃለሁ። ያልኩህን ሁሉ እስካደርግልህ ድረስ በረድኤት አልለይህምና ከሄድክበት ወደዚች አገር በደህና እመልስሃለሁ አለው። ይህን ሲነግረው ያዕቆብ ተኝቶ ነበር። ይህ ቦታ በእውነት የእግዚአብሔር ማደሪያ ነው። ይህ ቦታ በእውነት የእግዚአብሔር ማደሪያ ነው፣ እኔ ግን አላወቅሁም ነበር አለ። ይህ ቦታ ግሩም ነው፣ የእግዚአብሔር ማደሪያ ነው እንጂ ምንም ምን ተርታ ቦታ አይደለም ብሎ ፈራ። ይችም የሰማይ ደጃፍ ናት አለ። ያዕቆብም ሲነጋ ገስግሶ ሄዶ በራስጌው ትራስ አድርጎ ያኖረውን ድንጋይ አመጣ። ለምልክትም አቆመው፣ በራሱም ላይ ዘይትን አፈሰሰበት። የዚያንም ቦታ ስሙን ቤቴል አለው፣ የእግዚአብሔር ማደሪያ ማለት ነው። ቀድሞ ግን የአገሩ ስሙ ሎዛ ነበረ። ያዕቆብም ለእግዚአብሔር ስለት ተሳለ፣ እግዚአብሔር ከእኔ ጋር በረድኤት ቢኖር እኔ በምሄድባትም በዚያች ጎዳና ቢጠብቀኝ፣ እበላ ዘንድ እንጀራን ቢሰጠኝ፣ እለብስም ዘንድ ልብስ ቢሰጠኝ፣ ወደ አባቴም ቤት በደህና ብመለስ እግዚአብሔር አምላኬ ይሆነኛል፣ አመልከዋለሁ። ይህም በዚህ ቦታ ለምልክት ሐውልት አድርጌ ያቆምኩት ድንጋይ የእግዚአብሔር ማደሪያ ይሆናል። ከዚህም ከሰጠኝ ሁሉ እኔ ለአንተ ለአምላኬ አስራት እሰጣለሁ አለ። ከርብቃ ወንድም ከላባ ዘንድ በምሥራቅ በኩል ወዳለች ወደ ሶርያ ተነስቶ ሄደ። ከእርሱ ጋር ኖረ። ስለ ልጁ ስለ ራሔል አንዱ ሱባኤ ተገዛለት። በሦስተኛው ሱባኤ በመጀመሪያው ዓመት ስለ እርሷ ለአንተ 7 ዓመት የተገዛሁላትን ሚስቴን ስጠኝ አለው። ላባም ያዕቆብን እኔ ሚስትህን እሰጥሃለሁ አለው። ላባ ሰርግ አደረገ። ታላቂቱን ልጁን ለያን ወስዶ ለያዕቆብ ሚስት ልትሆነው ሰጠው። የምታገለግል ባሪያ ዘለፋንም ሰጣት። ራሔልን መስለዋለችና ያዕቆብ ግን አላወቀም ነበር። ደረሰባት፣ እርሷስ እነሆ ለያ ናት። ያዕቆብም በላባ ተቆጣ። የተገዛሁልህ ስለ ለያ አይደለ ስለ ራሔል አይደለምን? ለምን እንዲህ አደረግኸኝ? ለምን በደልከኝ? ልጅህን ውሰድ፣ በእኔ ክፉ አድርገሃልና እኔ እሄዳለሁ አለው። የልያ ዓይኗ ልም ነበረና ያዕቆብ ከልያ ይልቅ ራሔልን ይወድ ነበር። ነገር ግን መልኳ እጅግ መልካም ነበር። ራሔል ግን ዓይነ መልካም ነበረች፣ መልኳም ያማረ እጅግ ደመግቡ ነበረች። ላባም ያዕቆብን እንዲህ አይደለም፣ በሀገራችን ታላቂቱ ሳለች ታናሽቱን መስጠት የለም፣ ይህንንም ማድረግ አግባብ አይደለም። ታላቂቱ ሳለች ታናሽቱን ልጁን የሚሰጥ እንደሌለ በሰማይ ጽላት እንዲህ ታውቋል። ተጽፏልና ታላቂቱን ልጅ አስቀድሞ ይሰጣል። ከእርሷም በኋላ ታናሽቱን ልጁን ይሰጣልና እንዲህ የሚያደርግ ሰው ስለ እርሱ በደልን በሰማይ ጽላት ይጽፉበታል። ይህ ሥራ በእግዚአብሔር ፊት ክፉ ነውና ይህን ሥራ የሚሠራ ሰው የሚጸድቅ አይደለም። አንተም የእስራኤልን ልጆች እዘዝ፣ እጅግ ክፉ ነውና ይህንን ነገር እንዳያደርጉ አስቀድመው ታላቂቱን ሳይሰጡ ታናሽቱን አስቀድመው እንዳይሰጡ እዘዝ። ላባም ያዕቆብን የዚች የሰርጓ በዓል የሚደረግበት 7 ቀን ይለፍ፣ ዳግመኛም 7 ዓመት ትገዛልኝ ዘንድ በመጀመሪያው ሱባኤ እንዳደረግህ በጎችን ትጠብቅልኝ ዘንድ ራሔልን እሰጥሃለሁ አለው። የልያ ሰርግ በዓል የተደረገበት 7 ቀን ባለፈ ጊዜ ሁለተኛ 7 ዓመት ይገዛለት ዘንድ ላባ ለያዕቆብ ራሔልን ሰጠው። ለራሔልም የዘለፋን እህት ባላን አገልጋይ ልትሆናት ሰጣት። ለያ በብላሽ ተሰጥታለችና ስለ ራሔል ዳግመኛ 7 ዓመት ተገዛ። እግዚአብሔር የልያን ማኅፀን ከፈተ፣ ጸነሰች። ለያዕቆብ ወንድ ልጅን ወለደች፣ ስሙንም ሮቤል አለው። በ3ኛው ሱባኤ በመጀመሪያው ዓመት 9ኛው ወር በባተ በ14ኛው ቀን ስሙን ሮቤል አለው። እግዚአብሔር ልያ እንድትጠላ አይቷልና የራሔል ማኅፀን ተዘጋ። ራሔል ግን ትወድ ነበር። ያዕቆብ በልያ ዳግመኛ ደረሰባት፣ ጸነሰች፣ 2ኛ ልጅንም ወለደችለት። ስሙንም 10ኛው ወር በባተ በ21 ቀን ስምዖን አለው። በዚህ ሱባኤ በ3ኛው ዓመት ያዕቆብ ዳግመኛ በልያ ደረሰባት፣ ጸነሰች፣ 3ኛ ወንድ ልጅን ወለደችለት። በመጀመሪያው ወር መባቻ ስሙን ሌዊ አለው። በዚህ ሱባኤ በ6ኛው ዓመት ያዕቆብ ዳግመኛ በልያ ደረሰባት፣ ጸነሰች፣ 4ኛ ወንድ ልጅን ወለደችለት። በ4ኛው ሱባኤ 3ኛው ወር በባተ በ15ኛው ቀን በመጀመሪያው ዓመት ስሙን ይሁዳ አለው። እርሷ አትወልድም ነበርና በዚህ ሁሉ ራሔል በልያ ትቀና ነበር። ያዕቆብን ልጅ ስጠኝ አለችው። ያዕቆብም የማኅፀንሽን ፍሬ የከለከልሁሽ እኔ ነኝን? መውለድን እኔ አስተውሁሽን? አላት። ራሔልም ልያ ለያዕቆብ 4 ልጆች ስምዖንንና ሮቤልን ይሁዳንና ሌዊን እንደ ወለደችለት ባየች ጊዜ በባሪያዬ በባላን ድረስባት፣ ጸንሳ ወንድ ልጅን ትወልድልኛለች አለችው። ደረሰባት፣ ጸንሳ ወንድ ልጅን ወለደችለት። በ3ኛው ሱባኤ በ6ኛው ዓመት 6ኛው ወር በባተ በ9ኛው ቀን ስሙን ዳን አለው። ያዕቆብ ዳግመኛ በባላን ደረሰባት፣ ጸንሳ ዳግመኛ ለያዕቆብ ወንድ ልጅን ወለደችለት። በ4ኛው ሱባኤ በ2ኛው ዓመት 7ኛው ወር በባተ በ5ኛው ቀን ራሔል ስሙን ንፍታሌም አለችው። ልያም እንደ መከነች ልጅ እንዳልወለደች ባየች ጊዜ እርሷም በራሔል ቀንታ አገልጋይዋ ዘለፋን ለያዕቆብ ሚስት ትሆነው ዘንድ ሰጠችው። እርሷም ጸንሳ ወንድ ልጅን ወለደችለት። በ3ኛው ዓመት 8ኛው ወር በባተ በ12ኛው ቀን ስሙን ጋድ አለችው። ዳግመኛም ደረሰባት፣ ጸንሳ 2ኛ ወንድ ልጅን ወለደችለት። በ4ኛው ሱባኤ በ5ኛው ዓመት 11ኛው ወር በባተ በ2ኛው ቀን ልያ ስሙን አሴር አለችው። ያዕቆብም በልያ ደረሰባት፣ ጸንሳ ለያዕቆብ ወንድ ልጅን ወለደችለት። በ4ኛው ሱባኤ በ4ኛው ዓመት 5ኛው ወር በባተ በ4ኛው ቀን ስሙን ይሳኮር አለችው። ለሞግዚትም ሰጠችው። ያዕቆብ ዳግመኛ ደረሰባት፣ ጸንሳ ሴትና ወንድ 2 ልጆችን ወለደችለት። በ44ኛው ኢዮቤልዩ በ6ኛው ሱባኤ በ7ኛው ዓመት በ7ኛው ወር የወንዱን ስም ዛብሎን አለችው፣ የሴቲቱን ስም ዲና አለቻት። እግዚአብሔርም ራሔልን ይቅር አላት። ማኅፀኗም ተከፈተ፣ ጸንሳ ወንድ ልጅን ወለደች። በአራተኛው ሱባኤ በስድስተኛው ዓመት በአራተኛው ወር መባቻ ስሙን ዮሴፍ አለችው። ዮሴፍም በተወለደ ጊዜ ያዕቆብ ላባን ልጆቼንና ሚስቶቼን ስጠኝ፣ ወደ አባቴ ወደ ይስሐቅ ልሂድ፣ ስለ ሁለቱ ልጆች ፋንታ ለአንተ የተገዛሁላቸውን ዘመኖች ፈጽሜአለሁና ቤት እሰራለሁ፣ ወደ አባቴም ቤት እሄዳለሁ አለው። ላባም ያዕቆብን በደመወዝ ከእኔ ጋር ተቀመጥ፣ ዳግመኛ መንጋዎችን ጠብቅልኝ፣ ደመወዝህን ውሰድ አለው። አመድማ ዝንጉርጉር ነጭ ሆኖ የተወለደው ደመወዝ ሊሆነው ከፍየሉ ጠቦትና ከበጉ ጠቦት በጉን ሁሉ ደመወዝ ይሰጠው ዘንድ እርስ በርሳቸው ተዋዋሉ። በጎቹም ሁሉ ምልክት ያለውን ሁሉ አመድማውን ዝንጉርጉሩን ይወልዱ ጀመር። ዳግመኛም በጎቹ በእነዚህ አምሳል ይወልዱ ጀመር። ምልክት ያለው ሁሉ ለያዕቆብ፣ ምልክት የሌለው ለላባ ሆነ። የያዕቆብ ገንዘቡ እጅግ በዛ። ላሙንና በጉን አህያውንና ግመሉን ገዛ። ወንድ ልጅንና ሴት ልጅን ወለደ። ላባ ልጆቹም በያዕቆብ ቀኑበት፣ በጎቹንም ከእርሱ ሰበሰበ፣ በክፉ አስተያየትም ይመለከተው ጀመር። ራሔል ዮሴፍን ከወለደች በኋላ እንዲህ ሆነ፤ የሦስት ቀን ጎዳና ያህል ከእርሱ ርቀው ነበሩና ላባ በጎቹን ይሸልት ዘንድ ሄደ። ያዕቆብም ላባ በጎቹን ይሸልት ዘንድ እንዲሄድ አይቶ ራሔልንና ለያን ጠርቶ ከእርሱ ጋር ወደ ከነአን ይመጡ ዘንድ ከልባቸው የሚገባ ነገር ነገራቸው። በሕልም ያየውን ሁሉ ወደ አባቱ ቤት ይመለስ ዘንድ የነገረውንም ሁሉ ነግሯቸዋልና ወደምትሄድበት ቦታ ሁሉ እኛም ካንተ ጋር እንሄዳለን አሉት። ያዕቆብም የአባቱን የይስሐቅን አምላክ የአባቱን የአብርሃምን አምላክ አመሰገነው። ተነስቶ ልጆቹንና ሚስቶቹን በበቅሎ አስቀመጠ፣ ገንዘቡን ሁሉ ያዘ። ወንዙን ተሻግሮ ገለዓድ ወደሚባል አገር ደረሰ። ያዕቆብም ለላባ ወደ አገሩ መሄዱን ሰወረው፣ አልነገረውም። በአራተኛው ሱባኤ በሰባተኛው ዓመት በመጀመሪያው ወር በሀያ አንደኛው ቀን ያዕቆብ ወደ ገለዓድ ተመለሰ፣ ላባም በኋላው ተከተለው። በሦስተኛው ወር በባተ በአስራ ሦስተኛው ቀን ያዕቆብን በገለዓድ ተራራ አገኘው። በሕልም ሌሊት ተናግሮታልና ላባ በያዕቆብ ላይ ክፉ ነገርን ያደርግ ዘንድ እግዚአብሔር አላሰናበተውም። ላባም ለያዕቆብ ነገረው። በዚያም ወር በአስራ አምስተኛው ቀን ያዕቆብ ለላባ ፍሪዳ አረደ፣ ከእርሱ ጋር ለመጡ ሰዎችም ሁሉ አረደ። አንዱ አንዱን በተንኮል እንዳይፈልገው በዚያች ሌሊት በገለዓድ ተራራ ያዕቆብ ለላባ ማለለት፣ ላባም ለያዕቆብ ማለለት። ምስክር ሊሆን በዚያ ኮረብታን ሠራ። ስለዚህም ነገር የዚያ ቦታ ስም ምስክር የተደረገበት ኮረብታ ተባለ። ቀድሞ ግን ገለዓድ የኃይለኞች አገር ይሏት ነበር። ገለዓድን የኃይለኞች አገር ነበረችና ቁመታቸው 10 ክንድ፣ 9 ክንድ፣ 8 ክንድ የሚሆኑ አርበኞች ልጆች ተወለዱ። መኖሪያቸውም ከአሞን ልጆች አገር ጀምሮ እስከ ኤርሞን ተራራ ድረስ ነው። የመንግሥታቸውም ከተማ አስጣሮስና ቆራናኤም፣ ሜሱርና አድራኦ ቤኦር ናቸው። እነርሱ እጅግ ክፉዎች ናቸውና ከክፉ ሥራቸው የተነሳ እግዚአብሔር አጠፋቸው። ስለ እነርሱ ፋንታ ክፉ ኃጢአተኛ የሚሆን አሞሪዮን በሀገራቸው ኖረ። ዛሬ የእነርሱን ኃጢአት ሁሉ የፈጸመ ሰው የለም። ከዚህ በኋላ የዘመን ብዛትም የላቸውም። ያዕቆብም ላባን አሰናብቶ ሰደደው፣ በምስራቅ ወዳለች ወደ ሶርያ ሄደ። ያዕቆብም ወደ ገለዓድ ተመለሰ። በዘጠኝኛው ወር ከወሩም በአስራ አንደኛው ቀን ያቦክን ተሻገረ። በዚያም ቀን ወንድሙ ኤሳው ወደ እርሱ ደረሰ፣ ተወቃቀሱ። ከእርሱ ተለይቶ ወደ ሰኢር ሄደ። ያዕቆብ ግን በድንኳን አደረ። በዚህ ኢዮቤልዩ በአምስተኛው ሱባኤ በመጀመሪያው ዓመት ዮርዳኖስን ተሻግሮ በዮርዳኖስ ማዶ አደረ። በኮረብታው አጠገብ ካለ ባህር ጀምሮ እስከ ዶታ ኦምና እስከ ቤተ ሰን ድረስ እስከ አም አቅራቢትም ድረስ በጎቹን ይጠብቅ ነበር። ለአባቱ ለይስሐቅም ከገንዘቡ ልብሱንም ምግቡንም ስጋውንም መጠጡንም ወተቱንም ቅቤውንም ዳቦውንም በቆላም ካለው ከተምሩም ሁሉ ይሰድ ነበር። ለእናቱ ለርብቃም በ12ቱም ወር ጊዜዎች መካከል በአዝመራና በዘር መካከል በበልግና በመከር በበጋና በክረምት መካከል በዓመት 4 ጊዜ ወደ አብርሃም ድንኳን ይሰድላት ነበር። ይስሐቅ ከቤርሳቤህ ተመልሶ ወደ አባቱ ወደ አብርሃም ድንኳን ወጥቶ ነበርና ከልጁ ከኤሳው ተለይቶ በዚያ ኖረ። ያዕቆብ ወደ ሶርያ በሄደ ጊዜ ኤሳው መዓሊትን ሚስት አድርጎ አገባ። ይህችም የእስማኤል ልጅ ናት። የአባቱን መንጋዎች ሁሉ ሚስቶቹንም ሰበሰበ። ወጥቶም በሴይር ተራራ ኖረ። አባቱን ይስሐቅንም በመሐላ ጉድጓድ ብቻውን ተወው። ይስሐቅም ከመሐላ ጉድጓድ ወጥቶ በኬብሮን ተራራ ባለ በአባቱ በአብርሃም ግንብ ኖረ። ከዚያም ያዕቆብ ለእናቱና ለአባቱ ሁሉን ይሰድ ነበር። ከጊዜው በየጊዜው የፈለጉትን ሁሉ ይልክ ነበር። ያዕቆብንም በፍጹም ሰውነታቸውና በፍጹም ልቡናቸው ይመርቁት ነበር። በስድስተኛው ሱባኤ በመጀመሪያው ዓመት የሰቂማ ምስራቅ ወደምትሆን ወደ ሳሌም በ4ኛው ወር በተድላ በደስታ ወጣ።